አጠቃላይ እርግዝና ያጭር ጊዜ የመከላከያ ዞን ያጭርና የረጅም ጊዜ መከላከያ ዞኖች አሉ። እነሱም መጠቀም ከቻል እርግዝና እንከላከላለን። አመሰግናለሁ።
ጀምራችሁ
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና ከጎኔ አብራኛለች።
ሰላም እንደምናመሻችሁ። በምሽቱ ዝግጅት ወደ ዩኒቨርሲቲዎችና ኮሌጆች እናመራለን። ሴት ልጆችን በተለይ የመጀመሪያ ደረጃ ተማሪዎችን የተመለከቱ ተከታታይ ዘገባዎችን ይዘናል። በቅድሚያ ወሎ ዩኒቨርሲቲ።
አጠቃላይ እርግዝና ያጭር ጊዜ የመከላከያ ዞን ያጭርና የረጅም ጊዜ መከላከያ ዞኖች አሉ። እነሱም መጠቀም ከቻል እርግዝና እንከላከላለን። አመሰግናለሁ።
እርስ በርስ ያደረጉትን ውይይት ይዘናል። ወልቂጤ ዩኒቨርሲቲ ደግሞ
ቢለኛ ስለዘረው ነገር ራብ በቃ ማታ የሆነ በጊዜ 11 ሰዓት ራት ስለምንበላ ትንሽ ስለሚልም ያኔ ሻይ ቤት ነው ሄደው በቃ ዘና ብለው እዛ መጥቶ ሲመጡ ራብ በቃ ምንም ኮቢ ኖረ እንዲያረግ ነበር ማን ቢየ ራሴን ሳልጎዳ ወጣራት።
ሴት ተማሪዎች በኢትዮጵያ ኮሌጆችና ዩኒቨርሲቲዎች በተከታታይ የምናቀርብላችሁ ዘገባ ነው። በዛሬና በቀጣይ የጋቢና ጉዞዎች ጉዳያችሁ ይሆናል። ሌላው ዘገባ አሜሪካዊ ጃዝ ሙዚቃ በደሴ and I'm feeling good. Fishing the sea, you know how I feel. ከኢትዮጵያ የሙዚቃ ቅኝቶች ስያሜ መገኛ መዲና ደሴ የዩናይትድ ስቴትስ ኤምባሲ አሜሪካዊ ጃዝ ሙዚቃን ይዞ ቀርቧል። እስክስታ ባያስመታም የሊቀ መኳሶች ችሎታ የሚመዘንበት የሙዚቃ አይነት ነው። አልተሳሳትኩም አይደል? መስታወት ከጳጳሱ ቄሱ እንዳይሆንብኝ።
እውነት ነው ጳጳስ ባልሆንም እንግዲህ ምንም አትልም። በነገርህ ላይ ሙዚቃና ወሎን ካነሳ የሳምንቱ እንግዳችን አያሌው መስፍን ወሎዬ መሆኑን እናስታውስ።
አልሰማም ወይ ወገኔ የደርጎችን ጭካኔ? አልሰማም ወይ ወገኔ? አልሰማም ወይ ወገኔ የሰው ልጅ ጭካኔ? ይሄ ዘፈን ብሎ ተነሳና ለሰፊው ወገኔ ተስፋፍቶ ቁጭ አለ አቶ ሁሉም ለኔ ባስመሳይ ቃላቱ አታሎ ደልሎ ጭራሽ ተንሰራፋ ጊዜያዊ ነኝ ብሎ በመላው ኢትዮጵያ በደጋ በቆላ ወጣት ሽማግሌው በጥይት ሲቆላ ምን ነው የአገሬ ሰው አንጀቱ ጨከነ እንደ ጥንቱ አልሆነም ልቡ ደነደነ ይላል መንግስቱንም ህዝቡንም እኮ።
ዛሬ ጸሎተ ሐሙስ ነው። ስለ ጉልባን የምንለው ይኖረናል። ለመላው የኦርቶዶክስ እምነት ተከታዮች በዚህ አጋጣሚ እንኳን አደረሳችሁ። እናንተም በፌስቡክ ለምትከታተሉን በተለይ አንድ ጥያቄ አለን። ጉልባን እንዴት ይሰራል? መልሳችሁን አት ቪኦኤ አማሃሪክ ላይ አድርሱን።
እኛ አስቀድሜ ልስጥ መሰለኝ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የኢትዮጵያው የፌዴራል አቃቤ ሕግ 33 ሰዎችን በአገር ውስጥ የኦሮሞ ነጻነት ግንባር ማለትም የኦነግን ድርጅታዊ ህዋስ በመመስረት በመምራትና አባላት በመሆን የሽብር ወንጀል ፈጽመዋል ሲል በፌዴራል ከፍተኛው ፍርድ ቤት 19ኛ ወንጀል ችሎት ክስ መሰረተባቸው። ፍርድ ቤቱም ተከሳሾቹ መልስ እንዲሰጡ በማለት ተለዋጭ ቀጠሮ ሰጥቷል። መለስካቸው አማሃ ነው ይህን ዘገባ ያደረሰን። ዝርዝሩን ከምሽቱ 3 ሰዓት በሚኖረን ክፍለ ጊዜ ማድመጥ ትችላላችሁ። እስላማዊ መንግስት ነኝ የሚለው አሸባሪ ቡድን ሶማሊያ ውስጥ ለመጀመሪያ ጊዜ በያዝነው ሳምንት መግቢያ ላይ ጥቃት ያደረስኩት እኔ ነኝ ሲል ኃላፊነት ወስዷል። ይህ በእንዲህ እንዳለም ሶማሊያ በያዝነው የአውሮፓውያኑ አመት ማብቂያ ላይ ምርጫዎችን ለማካሄድ ከፍተኛ ዝግጅት ላይ ባለችበት በአሁኑ ወቅት የአልሸባብ ነውጠኞች የሚያደርሱትን መጨመራቸው እየተነገረ ነው። የኢራቅ መንግስት ባግዳድ ውስጥ ያለውን የአልጀዚራን ቢሮ መዝጋቱ ተነገረ። የኢራቅ ኮሚኒኬሽንስ እና የመገናኛ ብዙሃን ኮሚሽን ከትላንት ረቡዕ ጀምሮ የአልጀዚራን ቢሮ እንደዘጋ እንዲዘጋ ወስኗል። አልጀዚራ በሽብርተኝነት ላይ ስለሚካሄድ ጦርነት እንደ አውሮፓውያን አቆጣጠር በ2014 የተደነገገውን የሚዲያ ሕግ በተደጋጋሚ ጥሷል ስትል ኢራቅ ተከሳለች። የአልጀዚራ መገናኛ አውታር ግን የጣስኩት ሕግ የለም ሲል ክሱን ያስተባብላል። ይልቁንም የመገናኛ አውታር መርሆን መሰረት በማድረግ እንደሚንቀሳቀስ ነው አልጀዚራ አክሎ ያስታወቀው። ማንነታቸው ያልታወቀ ነገር ግን የፖሊስ መለያ የለበሱ ታጣቂዎች ዛሬ ሐሙስ በምስራቃዊቷ የአፍጋኒስታን ከተማ ጃላላባድ አንዲት የውጭ ሀገር ዜጋ የሆኑ የረድኤት ሰራተኛ መጥለፋቸው ተሰማ። የጠለፋው ዝርዝር በውል ባይታወቅም የናግራሃ ክፍለ ሀገር ፖሊስ አዛዥ ዛዋር ዛሂድ ለቪኦኤ እንደገለጹት ታጋቿ ዳኒሽ ኮሚቲ ለተባለውና ለአፍጋኒስታን ስደተኞች የሚሰራውን የረድኤት ድርጅት አባል የሆኑ የአውስትራሊያ ዜጋ ናቸው። የአካባቢው ምንጮች እንደተናገሩት ታጋቿ በቅርቡ በካሉብ ሄደው በአንድ ሆቴል ውስጥ በመሆን ነበር እየሰሩ ያሉት። በመጨረሻም ሰሜን ኮሪያ ለሙከራ የተኮሰችው አንድ መለስተኛ ሚሳይል መክሸፉ ተነገረ። ይህም ለሁለተኛ ጊዜ መሆኑ ታውቋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
ከአሜሪካ ድምፅ ሬዲዮ የጋቢና ጉዞአችን ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ቀዳሚው ዝግጅት ወጣት ሴቶችን ይመለከታል። በተለይ የመጀመሪያ ዓመት የኮሌጅ እና የዩኒቨርሲቲ ተማሪዎች ከቤት ሲወጡ ለመጀመሪያ ጊዜያቸው ስለሚሆን ራስን መቻልና ማስተዳደር የሚችሉባቸው እድሎች አሉ።
በዚህ ወቅት ታዲያ ትክክለኛውን ውሳኔ እንዲወስኑ የሚያግዙ የእርስ በርስ መወያያ መንገዶችና የምክር አገልግሎት ያስፈልጋቸዋል ይላሉ የስርዓተ ጾታ ባለሙያዎች።
እስቲ በቅድሚያ ወደ ወሎ ዩኒቨርሲቲ እንውሰዳችሁ።
በአጠቃላይ እርግዝና የአጭር ጊዜ የመከላከያ ዞን የአጭርና የረዥም ጊዜ መከላከያ ዞኖች አሉ። እነሱም መጠቀም ከቻልን እርግዝና እንከላከላለን። አመሰግናለሁ።
እርስ በእርስ መወያየት ያልናችሁ ከላይ የሰማነውን መሰል የዶክተርንም ከዶርም ጀምሮ በአጠቃላይ በትምህርት ቤትና ከዚያም ውጭ የሚደረጉ የማህበረሰብ ውይይቶችን ነው። ዘጋቢያችን እስክንድር ፍሬው በወሎ ዩኒቨርሲቲ የተጀመረውን ጥረት እንዲህ አድርጎ ይዟል።
በወሎ ዩኒቨርሲቲ ደሴ ካምፓስ ከሚገኙ የአንደኛ ዓመት ሴት ተማሪዎች የተወሰኑት ሊያጋጥሙ በሚችሉ ጾታዊ ችግሮች ላይ ውይይት እያደረጉ ነው። በተለያየ አጋጣሚ ከሚካሄዱት አንዱ የሆነው ይሄው ስልጠና የአንደኛ ዓመት ተማሪዎችን ብቻ ያሳተፈው ዋነኛዎቹ ተጠቂዎች እነሱ በመሆናቸው እንደሆነ ተገልጿል። ስልጠናው የተካሄደው በኢትዮጵያ የአሜሪካ ኤምባሲ ባደረገው ድጋፍ መሆኑም ተመልክቷል። በስልጠናው ላይ ተገኝተው ተማሪዎቹን የሚያበረታታ ንግግር ያደረጉት በአዲስ አበባው ኤምባሲ የዩናይትድ ስቴትስ ተልእኮ ምክትል ኃላፊ ፒተር ብሩማን በራስ መተማመናቸውን ሊጨምር እንደሚችል ለቪኦኤ አብራርተዋል።
When you have women who often drop out of university or women who face intimidation, sexual harassment sometimes
የዩኒቨርሲቲ ትምህርታቸውን የሚያቋርጡ ሴቶች ባሉበት የማሸማቀቅና አንዳንዴም ጾታ ታዩ ጥቃት የሚያጋጥማቸው ሴቶች ባሉበት ሁኔታ ለማን እንደሚናገሩ አያውቁም። በውስጣቸውም አመቀው እንደሚይዙ አንዳንዶቹ ተማሪዎች ነግረውኛል። ስለዚህ በስነ ጾታ ክለቦችም ሆነ በእንደዚህ አይነት ሴሚናሮች ተጽኖ ይደርስብኛል ከመል ስጋት ነጻ ሆነው ተሞክራቸውን መናገር ይችላሉ። በጣም ችግር ሲያጋጥማቸው ጓደኞቻቸው በጾታዊ ጥቃት ወይም በሌላ አይነት ማሸማቀቅ ለችግር ተጋልጠው ሲመለከቱ ለማን መናገር እንዳለባቸው ያውቃሉ።
ኤምባሲው በስርዓተ ጾታ ጉዳይ ላይ መስራቱና እንቅስቃሴዎችን ማበረታታቱ አዲስ እንዳልሆነም አሜሪካዊው ዲፕሎማት ያስረዳሉ።
First of all, Ambassador Haslack, my ambassador, is a strong believer and an example of women's empowerment.
በመጀመሪያ ደረጃ የኔ አምባሳደር ሃስላክ ሴቶችን በማብቃት ጉዳይ ከፍተኛ ልምድ ያላቸውና ሴቶችን የማብቃቱም ስራ ምሳሌ ናቸው። ስለዚህ እርሳቸው እኔና በኤምባሲው ያሉ ሌሎች ባልደረቦቻችን ዛሬ እንደሆነው ከዩኒቨርሲቲ ተማሪዎች ጋር፣ ከወጣት ዲፕሎማቶች፣ በግብርና ከተሰማሩ ሴቶችና በተለያዩ ዘርፎች ካሉት ጋር እንሰራለን። በራስ መተማመናቸው ለመጨመርና ስላሏቸው እድሎች ለመነጋገር። ስለዚህ ይህ ሰዎች ራሳቸውን እንዲረዱ የተደረገ መጠነኛ አስተዋጽኦ ነው። ምክንያቱም በዩኒቨርሲቲዎች የሚገኙ የስርዓተ ጾታ ቡድኖችና ክለቦች እንዲሁም የስርዓተ ጾታ ቢሮዎች መረጃዎችን ከተማሪዎች ከመምህራኑ ጋር ለመለዋወጥ ወሳኝ ናቸው።
በኤምባሲው ድጋፍ የተካሄደውና ከዚህ በፊትም የነበሩት ስልጣናዎች ለውጥ እንደሚያመጡ በወሎ ዩኒቨርሲቲ የሥርዓተ ጾታ ኤችአይቪ ኤድስ እና ልዩ ፍላጎት ክፍል ዳይሬክተር ዶክተር መሰረት ግርማ ተናግረዋል። ይህም ሆኖ ግን በበርካታ ዩኒቨርሲቲዎች በስፋት የሚታየው የሴት ተማሪዎች ችግር እነርሱም ጋር እንደሚንጸባረቅ ጠቁመዋል።
ችግሮች አሉ። ችግር የለም ብሎ ማለት በአገር አቀፍ ደረጃ ያለ ችግር ነው። ምንድነው? በአንደኛ ደረጃ የሴት ተማሪዎችን ችግር እንትን ለማለት የዩኒቨርሲቲው ማህበረሰብ ብቻ ሳይሆን የአካባቢውም ሰው መሳተፍ ያለበት ጉዳይ ነው። ምክንያቱም አንድ ቢሮና አንድ ጽፈት ቤት የሚፈታው አይደል። ታየው እያንዳንዱ ማህበረሰብ ዩኒቨርሲቲ ውስጥ ያለው ከተማሪ ጀምሮ ከመምህር እንዲሁም አመራር ላይ ያሉትም ውጪም ያለው ማህበረሰብ ሁሉም ዜጋ ይሄ ጉዳይ የኔ ጉዳይ ነው ይመለከተኛል ብሎ ተባብሮ ካልሰራ ችግሩ በአንድ ጽፈት ቤትና በአንድ ተቋም ወይም በአንድ ሰው የሚፈታ ችግር አይደለም። ችግሩ አለ፣ በአገር አቀፍም ደረጃ ነው ያለው። ምንድነው? የተለያዩ ጭፈራ ቤቶች፣ የተለያዩ ጫት ቤቶች ልጆቹ ወደዛ ወደ ውጪ እንዲሄዱ በተለያየ ባቻ ግፊት ወጥተው የተለያየ አላስፈላጊ ነገሮች ውስጥ እየገቡ ያሉ የኛም ተማሪዎች ራሱ አሉ።
የችግሩ አንዱ መገለጫና ማሳያም የተወሰኑ ሴት ተማሪዎች ምሽቱንና ሌሊቱን በማደሪያ ክፍሎቻቸው አለመገኘታቸው ነው። የዩኒቨርሲቲው ዲን ዶክተር ሱሌማን አብዱል ቃድር እንዳብራሩት ቁጥራቸው ቀላል ያልሆነ ተማሪዎች የዚህ ችግር ተጠቂ ናቸው።
በተለይ ከግቢ መውጣቱ ላይ አሁን እኛ በየጊዜው እንትን እናደርጋለን፣ ቁጥጥር እናደርጋለን። ያው በየቦታው ሞግዚት ብለን የመደብናቸው በየህንፃ ማደሪያ ህንፃዎች አሉ። ሁሉ ጊዜ አቴንዳንስ ያመጡልን ወይም ደግሞ የሰዓት ፊርማ ያመጡልናል እና
ተማሪዎቹ እንዲፈሩ ይገደዳሉ። ማደራቸውን
ሪፖርት ማድረግ አለባቸው። ቢያንስ ለምሳሌ ላይብረሪ ወይም ደግሞ ከቤተ መጻሕፍት ይሁን ከግቢ መግቢያ ሰዓት 4 ሰዓት ከሆነ ሄዶ ለዛ ለሞግዚታቸው መኖራቸውን ሪፖርት ያደርጋሉ። አዎ ገብቻለሁ ይላሉ። ዜን ከአራት ሰዓት በኋላ መውጣት ስለማይቻል ማጥናት፣ ሌላ ነገር ማድረግ መብታቸው ነው። ግቢ ውስጥ ግን ቁጥጥር አለ። በዚያ ሰዓት አሁን እኛ ስናይ ለምሳሌ በስታቲስቲክስ ወይም ደግሞ ሂሳባዊ እንትኑ ባንሰራውም እስከ 400 እንደዚህ የሚሆኑ ሴቶች በተደጋጋሚ ወደ ውጭ እያድራሉ ብለን የወሰን ነው ስናይ፣ አንዳንዶቹ ደሴ ላይም ቤተሰብ ያላቸው ይኖራሉ፣ ኮምቦልቻም ቤተሰብ ያላቸው ይኖራሉ። ቶታሊ ለዛ ነገር ወይም ላልተፈለገ ነገር ገብተዋል ማለት አንችልም። ግን ባለን መረጃ ወደ 2600 ምናምን ሴት ተማሪዎች አሉን። ከነዛ ውስጥ አሁን ያልኩ ቁጥሮች መጨረሻ ቀናቶች ላይ ወደ ውጭ የመውጣት ዝንባሌ ያላቸው።
የሶስተኛ ዓመት ተማሪና የሴቶች ፎረም ተጠሪ የሆነችው አጸደ ሽባባው እንደምትለው በማደሪያ ክፍላቸው ከማይገኙ ሴቶች የተወሰኑት የት እንደሚሄዱ ግልጽ ነው።
ግቢ ላይ ሶስት ሰዓት ላይ ስትወጣ ምናምን ሙሉ የቤት መኪና ነው በር ላይ የምታገኘው። ተማሪዎችን በገንዘብ እንዲያረግሻለሁ፣ አስመርቅሻለሁ፣ አስተምርሻለሁ፣ በቃ እነዚህ መሰል ምክንያቶችን እንደዚህ ተልካሻ ምክንያቶችን እያመካኙ እየወሰዱ ብዙ በጣም ተማሪዎች በዚህ የሚተዳደሩ አሉ። የሚገርም ከዛ ከሄዱ በኋላ ግን የሚገርመው እንኳን ሊያስመርቋቸው ሊያስተምሯቸው ቀርቶ ከዛን ቀን አዳር በኋላ ተመልሰው አያዩቸውም። እና እነዛ ልጆች ቀጥታ ወደ ምን እንደሚሄዱት ከዛም በኋላ ሱስ አለ፣ ለሱስ ተጋላጭ ነው የሚሆኑት፣ ትምህርታቸውን ይተውታል፣ በዛ ላይ የበሽታ ተጠቂ ነው የሚሆኑት በጣም ብዙ። በዛ ላይ ደግሞ ደሴ ማህበረሰብ በሙሉ ክስ እስከሚያቀርብ ድረስ ማለት ነው። ማለት ብዙ ያለው ከዚህ ያለው ወጣት ክፍል ነው። በዚህ የሚተዳደሩ ሰዎች ደግሞ አሉ፣ ማህበረሰቦች አይደል? ከማህበረሰብ የከተማ ማህበረሰብ በዚህ የሚተዳደሩ አሉ፣ በሴተኛ አዳሪ ማለት ነው። ስለዚህ ከግቢ ተማሪ ሄደ ማለት ደግሞ የእነሱ ገበያ እየተዘጋ ነው። የእነዛኞችም ገበያ እየዘጉ ስለሆነ በማህበረሰቡ ላይ ጫና አለው፣ በእነሱ ላይ ጫና አለ። በተለይ በእነሱ ላይ በጣም የከፍተኛ ችግር።
ወሎ ዩኒቨርሲቲ ሴት ተማሪዎች ከሚገጥሟቸው ችግሮች አንጻር ቀድመው ከሚጠሩት አንዱ አለመሆኑን ታዛቢዎች ይናገራሉ። እናም በዚያ የሚታየው ሁኔታ በአንዳንድ ዩኒቨርሲቲዎች ያለው ችግር እንዴት ሊከፋ እንደሚችል ማሳያ ሳይሆን አይቀርም። ከተጨማሪ ቃለ ምልልሶች ጋር መለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ሌላ የኮሌጅ ተማሪ እናስተዋውቃችሁ። አሰለፍ ተሾመ ትባላለች። ተወልዳ ያደገችው ፊቼ ከተማ ነው። አባቷን ያጣችው ገና የ7ኛ ክፍል ተማሪ እያለች ሲሆን ከእናቷ ጋር በመሆን እያረሰች እና ከተማም ሄዳ ተጨማሪ ስራዎችን እየሰራች አሁን ወልቂጤ ዩኒቨርሲቲ በግብርና ምጣኔ ሀብት ትምህርት ክፍል የአንደኛ ዓመት ተማሪ ናት። ድህነት አያሸንፈኝም ያሰብኩበት ደርሳለሁ ትላለች። ጽዮን ግርማ አነጋግራታለች።
ስሜ አሳለፍ ተሾመ ነው የምባለው። የተወለደ ቦታዬ ኦሮሚያ ውስጥ ነው፣ ፊቼ የምትባል አካባቢ ነው። ዩኒቨርሲቲ የገባሁት ባለፈው አመት ነበረ። የሆነ ሄልዝ ችግር ገጥሞ ቋርጬ ነበረ። እዛ አሁን በዚህ በ2008 ተመልሼ አሁን እዚህ ደረጃ ላይ ነው ያለው።
እንዴት ነበር አስተዳደግሽ? እስቲ ስለ አስተዳደግሽ ንገሪ፣ የነበረው የኑሮ ሁኔታሽን በፊቼ ከተማ።
ፊቼ ከተማ ያው ከተማው ነው እንጂ ፊቼ የሚባለው ትንሽ ወደ ገጠር ገባ ያለ ነው። እኛ ያው ወደዛ ወደ ከተማ ቦታ ሄደን ነው ከ9 ጀምረን የተማርነው። ከአንድ እስከ 8 እዛው ገጠር አካባቢ እዛው ሰፈር ነው የተማርኩት። ያው አባቴ ያው የ7ኛ ክፍል እያለሁ በህይወት አልፏል። እናቴ ናት እና እሷ ነበረች ያሳደገችኝ። ያው ጥሩም እንደዚህ የትምህርት በመከታተል በቃ አርብ ዕለት እንገባለን። ለጥናት ብዙ ጊዜ አልነበረንም። እሁድ ቅዳሜ ገብተን እዛ ስራ እናገዛለን።
ምንድን ነበር የሚሰሩት እናትሽ?
እሷ ያው የመሬት ስራ ነበር የምትሰራው። ትንሽ መሬት ነገር አለ፣ ብዙም ውጤታማ አይደለም እንጂ የመሬት ስራ ነው የሚሰሩት።
ምን ማለት ነው?
ግብርና ማለት ነው።
እናንተ ግብርናውን ታግዟት ነበር? ስንት ነበራችሁ ቤት ውስጥ? ስንት ልጆች ነበራችሁ?
ቤት ውስጥ ልጆች እንኳን ብዙ ናቸው፣ ግን እንደዚህ ለስራ የደረሰ አሁን 12ኛ ክፍል ተማሪ አብያለሁ ምናምን አብሮኝ የሚማር ወንድሜ ነበረ። እሱ ከሱ ጋር ነበር ስራ የምንሰራው እንጂ ሌላ እንኳን ልጆች ገና ናቸው፣ ትንንሽ ናቸው።
እና ግብርናም ትሰሪ ነበር?
አዎ ስራ ነበር አብሬ በቃ እያገዝኳቸው ምናምን ስራ ነበረ።
እሺ፣ ሌላስ ምን ትሰሪ ነበር?
ሌላ እንኳን ብዙ አልሰራሁም እንደዚሁ በሷ ዙሪያ ነገና ሁለቱ 12ኛ ክፍል ደግሞ ያለው ትንሽ በቃ መሄጃ ያንሰኛል ምናምን ብዬ ኢንትራንስ ለመግባት ወደዚህ ወደ ግቢ ታስ የሆነ ወደ ከተማ ቦታ ተቀመጥኩና የሆነ ትንሽ ስራዎች ሰርቼ ነበረ።
ምን ሰራሽ?
አይ እንደዚህ በቋሚነት ቢዝነስ ምናምን ስራ ያልተመቻቸ እንደዚህ ቀን ስራ ምናምን የሰራው ያኔ እንኳ ብዙ አይደለም።
ስንት ብር ታገኝ ነበረ?
በቀን 40 ብርም 35ም በቃ ስራው ራሱ በክረምት ላይ ስለሆነ ብዙም አይገኝም ነበረ። ከሞላ ጎደል በቃ ከምቀመጥ እያል በቃ ያው የተወሰነ አገኛለሁ በሚል እንደዛ ነበር እንጂ ብዙም እንኳን ኮመን የሚባል አልነበረ።
ከዛ አሁን ተመልሰሽ ዩኒቨርሲቲ ነሽ? ስንት ጊዜ ሆነሽ ዩኒቨርሲቲ ከመጣሽ?
አሁን ዩኒቨርሲቲ ነኝ። አዎ።
ስንት ጊዜሽ ሆነሽ አሁን?
አሁን አንደኛ አመት ነኝ።
ውጤትሽ እንዴት ነው?
ውጤት ምንም አይልም ነበረ። እሷ ምንም ብዙ እንደረንትን አሪፍ ነበረ።
እንግዲህ እንደነገርሽኝ በችግር ነው ያደግሽው፣ ትንሽ አጠራቅመሽ ነው የገባሽው። አሁን የዩኒቨርሲቲ ያለውን ነገር እንዴት እየተቋቋምሽ ነው የምትማሪው?
ያው እንደዚህ ለሀንዳውትን ለምን ምና ለጽዳት እቃ ምናምን እንደዛ ነገር ነበር የሚያስቸግረኝ። አሁን በቃ ጽዳት እቃውን አሁን እየረዱኝ ነው ያሉት። ዩኒቨርሲቲው በጣም አሪፍ ነው። በቃ በተለይ ለሴት ተማሪዎች በጣም ይመቻል። በቃ አሪፍ፣ በጣም በእንክብካቤን የያዙን። ያሉትን ችግሮች እንደዚህ በግልጸኝነት ከጀንደሮች እየተነጋገር ነው በቃ እየተመካከር ብዙም አሁን በቃ አልቸጋገርም እንደ ጊዜ በቃ እንደ ማንኛውም ተማሪ ከቤተሰብ ካለው ሁሉ አሁንም እያኖሩኝ ያሉ።
እቃ ምን ምንድን ነው የሚሰጧችሁ?
እቃ እንትን የጽዳት እቃ ምናምን ነበረ። ግን ሞዴስ ይሰጡናል፣ እንደገና ሳሙና ይሰጡናል፣ እስክሪብቶ ምናምን ይሰጣሉ። ዩኒቨርሲቲ ውስጥ ያው በፊት ለስገባ በቃ ብዙም አልነበረም ለትራንስፖርት ብቻ ነበር እዚህ የመጣሁት ማለት ነው። እንደገባሁ ልክ ኢንፎርም አደረኳቸው እዛ በቃ እነሱ መርዳት ጀመሩ። አሁን ደግሞ የሆነ ወደ ብር ምናምን በጣም የሚቸግራችሁ ተብሎ ተመርጦ ነበረ ስፔሻል ኬዝ ተብሎ ማለት እና ከእነሱ ውስጥ ነው አሁን የከተውኝ። አሁን ሌሎቹ ለሶስት ወር አግኝተዋል። እኔ ደግሞ 2 ወር ነው እየደረሰኝ። የመጀመሪያውን አላስገባችኝም ነበረ።
እየተረዳሽም በዩኒቨርሲቲ ውስጥም እርዳታም እያገኘሽ እየተማርሽ ነው እና ወደፊት ምንድን ነው ተስፋ የምታደርጊው? ምንድን ነው አላማሽ?
እኔ አሁን አላማ ያው እግዚአብሔር በፈቀደ መልኩ እንደዚሁ በጥሩ ሁኔታ እንደዚሁ ከእናንተው ጎን ሆኜ አብሬ በቃ ጠንክሬ እንደዚሁ እንደ እኔ እንትን ያሉት ልጆችም በቃ በዚሁ በጣም ከዚህ የበለጠ ሆነ በቃ ሁኔታውን አመቻችቼ በዚህ ችግር የሚያሩ ተማሪዎች እንዳያቋርጡ በቃ ውጤታማ ሆነው እንዲወጡ በምክርም ሆነ በቻልኩም በገንዘብም ሆነ በቃ እንደዚህ አይነት ተስፋ ነው ያለ ቀምኞቴ ሁሉ በቃ ለእነዚህ አይነት ደጋፍ ለሚያስፈልጋቸው ልጆች የሆነ ጥሩ ሁኔታ አመቻችቼ በቃ ጠንክረው እንዲኖሩ በቃ በብዙ ፈተና ሰው የሰፊ ብዙ ፈተና እንደሚገጥመው በህይወቱ በቃ እንደዚህ አይነት ነገር።
ስለዚህ ፈተናን አሸንፎ ስለመውጣት ምንድን ነው የምታስቢው?
እኔ አሁን ፈተናን ለማውጣት የምፈልገው ማስበው ምንድን ነው በቃ ሌሎችም የሀብታም ልጆች አሁን ብዙ የከተማ ልጆች አሉ፣ የገጠርም ሆነው ብዙ የተሟላላቸው ምናምን አሉ። እነሱን አለ ማየት በቃ የመጣሁበት አላማዬ ምንድን ነው የሚለውን ነገር አንደኛ ቁጥር ላይ አስቀምጬ እኔ ከልብስ ጋር ራሴን አለማወዳደር በቃ እነሱ እንዲለበሱ የሆነ በቃ አንዳንድ ጊዜ ደግሞ ማታ ማታ ላይ ትንሽ ግቢ ላይ የሚያስቸግረው ነገር ራብ በቃ ማታ የሆነ በጊዜ 11 ሰዓት ራት ስለምንበላ ትንሽ ስለሚርም ያኔ ሻይ ቤት ነው ሄደው በቃ ዘና ብለው እዛ በልቶ ሲመጡ ምናምን በቃ እኔም እኮ ቢኖረኝ እንዲያደርግ ነበር ምናምን ብዬ ራሴን ሳልጎዳ በቃ ራሴን ተቆጣጥሬ በቃ ይህን ፈተና ተወጥቼ የሁሉንም ነገር በቃ እነዚህን ከኔ የበለጠ የሚያደርጉ ልጆችን ሳላይ በቃ ራሴን በቃ በተስፋ ነገ እኔም እኮ እቀየራለሁ ብዬ በቃ እንደዚህ መኖር ነው።
Are you listening? I'm like, Salam, my name is Azaria Zodu in Demene. I'm Chuchu's son, and you're listening to
Gabina VOA. It's a fun ride.
ጋቢና ቪኦኤ ከአሜሪካ ድምጽ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ጋቢና ቪኦኤ let's cross boundaries together.
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። በዚህ ሳምንት የሙዚቃ እንግዳችን አያሌው መስፍን ነው። እየሰማችሁት ነው። በአሜሪካ ሀገር ከሚኖርበት ደንቨር ኮሎራዶ ከዲጄ ፋቱ ከጋቢና ዲጄ ዲጄ ፋቱ ጋር አብረው ቆይተዋል። ደስ የሚል ውይይት ነው ያደረጉት። አድምጡ።
ከስደት ይመለስ ኢትዮጵያዊ ዜጋ፣ መንግስትም ለሰላም እጆቹን ይዘርጋ። ፍጹም ሳያጨልም የህዝቦቹን ተስፋ፣ እርቀ ሰላም ያውርድ ቂም በቀልን ያጥፋ። መንግስት ይሄን የማድረግ ግዴታና ኃላፊነት አለበት። ቂምና ጥላቻን ማስወገድ። ምክንያቱም መንግስት ማለት ከእግዚአብሔር በታች ለህዝቡ አለኝታ ነው። መንግስት ማለት የህዝብ ህይወት ነው፣ እስትንፋስ ነው። ስለዚህ ለህዝቡ አለኝታው መከታው ጋሻው መንግስት ስለሆነ መንግስት አኩራፊ መሆን የለበትም። መንግስት ቂመኛ መሆን የለበትም። እንደዚህ እንደዚህ ናቸው ስራዎች።
የቁም እስረኛ ነበር ካልከኝ፣ ምክንያቱም በደርግ ጊዜ ነው።
በደርግ ጊዜ ነው እነኚህ ስራዎቼ። 12 ሙዚቃዎች በካሴት አባዝቼ 4000 ካሴት ለህዝብ ሰጥቼ አድዬ ከሀገር ለውጣ ስል ነው የተያዝኩት። ያስያዙኝም የራሴ ሰዎች ናቸው።
አድዬ ማለት?
አዎ።
አልገባኝም። ግልጽ
በአደባባይ ላወጣው አልችልማ። ያ ሙዚቃ ፖለቲካ ነው በሙሉ።
ያኔ ሳንሱር ነበረ?
ያ ሳንሱር ባይኖርም ያ የሚያስገድለኝ ነው። አልሰማም ወይ ወገኔ፣ አልሰማም ወይ ወገኔ የደርጎችን ጭካኔ፣ አልሰማም ወይ ወገኔ፣ አልሰማም ወይ ወገኔ የሰው ልጅ ጭካኔ። ይሄ ዘፈን ብሎ ተነሳና ለሰፊው ወገኔ ተስፋፍቶ ቁጭ አለ አቶ ሁሉም ለኔ። ባስመሳይ ቃላቱ አታሎ ደልሎ ጭራሽ ተንሰራፋ ጊዜያዊ ነኝ ብሎ። በመላው ኢትዮጵያ በደጋ በቆላ ወጣት ሽማግሌው በጥይት ሲቆላ፣ ምን ነው ያገሬ ሰው አንጀቱ ጨከነ፣ እንደ ጥንቱ አልሆነም ልቡ ደነደነ ይላል። መንግስትንም ህዝብንም እኮ ህዝቡም ልጁን ማስገደል ብቻ ሆነ፣ ከተደበቀበት እያወጣ መስጠት። መንግስት ደግሞ ርህራሄ የሌለው ሆነ። ስለዚህ ይሄን ነው የሚመስለው። እንዴት ነው ይሄ ባደባዩ
ሰርተ? አዎ። በትናው ልትወጣ ነበር?
ለወጣ ነበር
ወደ ሌላ ጋር።
አዎ፣ ከኢትዮጵያ ልወጣ ነበር። ያው ተያዝኩኝ። የተወሰኑ ቀናቶች ያው ጥሩ ትምህርት አግኝቻለሁ። እስካሁንም በሽተኛ ነኝ አንጀቴን። በእርግጥ ደርግ ባለውለታዬ ነው። ምክንያቱም በዛን ዘመን ሰው ተሰወረ ምን ተባለ እየተባለ በየሽንት ቤቱ በሚጣልበት ዘመን በአንድ ጥይት የትም ቦታ ሊጥልኝ ይችሉ ነበረ። ስለዚህ
ምን አተረፈ? እንዴት
በቃ መጨረሻ
ሙዚቃውን ሰምተውታል?
አዎ፣ ስራታ አቃጠሉት እኮ።
እሺ፣ እና እንዴት ዝም አሉ ማለት?
በቃ እግዚአብሔር መቼም ከአንተ ጋር ሲሆን እኮ እንኳን ይሄን አይደለም ከስንት ውቅያኖስ ውስጥ ጠልቆ ሲያወጣ የለ እንደ እግዚአብሔር።
እውነት ነው።
እና ሰዎቹ በማስተዋል እግዚአብሔር የሚያስተውሉበት አእምሮ ስለሰጣቸው እኔ ተርፍ ያለው። እኔ በዛን ጊዜ በተያዝኩበት ጊዜ ከማረሳው ውስጥ ተክሌ ተስፋ አዝጊ ከእኔ ጋር አብሮ እሱም በራሱ ኬስ እኔም በእኔ ኬስ አብረን ተወስደን ነበር። ደህንነት እዛ ክፍለ ጦር ያለው ደህንነት እና እየደበደቡ ድብደባ በአፉም በአፍንጫውም ደም ይወጣ ነበር እና እሱን እያየው እኔ ጽናና ነበር። እኔ ይህን ትመትቼ ተጨብጫለሁ፣ መተንፈስ አልችልም፣ ጉበቴንም አንጀቴንም ነው የሚቀጠቅጠኝ አብረንፈሳልችን እሱ ሳየው ደግሞ እሱ በአፉ በአፍንጫውም ደሙ ሲወጣ ሳይ ወይኔ የሞት የሆነ ወንድሜ ብዬ አዝን ነበር ለሱ።
እሱ ሞቷል፣ አሁን በህይወት የለም።
እሱ በአደጋ ነው የሞተው እንጂ በዛ አልሞተም። እና ቀላል አይደለም ያሳለፍነው
እና 13 አመት ቁመተኛ አረጋግኝ አልኪ
አትንከታ አዲስ እስኪ ገባ ድረስ በሙዚቃ ልሳተፍም ከሀገር አልወጣም ክፍለ ሀገር እንኳን በሄድ በቀለለት ጊዜ መፈረም ግዴታ ነበር ስለዚህ አመኜ ለለመሞት መኖር ስላለብኝ አልተሳተፍኩም ከ83 እስከ 91 አመት ምረት ድረስ ለኢትዮጵያ ህዝብ የሚገባኝ ነው ሁሉ ሳላጓድል በታማኝነት ለሆዴ ሳልሸነፍ በሆዴ ለሆዴ ሳልገዛ ማድረግ የሚገባው ያቀርባለሁ እርግጥ ህዝባችን ይረሳል የዋለለትን የደከመለትን ይረሳል ህዝባችን የኢትዮጵያ ህዝብ በዚህ በጣም ይገርመኛል
ከታይ ቀርሞት ሰሞነ ህማማት ነው ዛሬ ጸሎተ ሐሙስ ነው መስታወት አረጋው ብዙ ሰዎች አነጋግረሻል ጸሎተ ሐሙስን ጉልባንን የተመለከቱ
አው ከአዲስ አበባ መጋቢ ብሉይ እዝራ ለገሰ የሊቃውንት ጉባኤ ሰብሳቢ የሆኑትን ከአዲስ አበባ አነጋግሬያቸው ነበር ጉልባን ከየት መጣ ብዬ ስጠይቃቸው ያው ከእስራኤላውያን ከግብጽ ባርነት ወደ እስራኤል በተጓዙ ለመጓዝ በተነሱበት ጊዜ ንፍሮ ቀቀለው ከዛ እንደወሰድን ቅዱስ ቁርባን ጸሎተ ሐሙስ ደግሞ ትልቁ የተከበረ ቀን የሆነበት ምክንያት ምንድን ነው ብዬ ስጠይቃቸው ቅዱስ ቁርባን የተመሰረተበት ነው ብሎ ኢየሱስ ክርስቶስ ሐሙስ ቀን ስጋዬ ይሁንና ደሜ ይሁንና ብሎ ያቀረበበት ቀን ነው ትህትናን ደግሞ የተማርንበት ቀን ነው ጸሎተ ሐሙስ ኢየሱስ ክርስቶስ ወርዶ ሐዋርያቶችን እግር ያጠበበት ቀን ነው ብለው
የትህትና ቀን ነው
አረንጓዴ ቀን የሚባላል የነጻነት ቀንም ነው ልጆቼ ናችሁ ብሎ ያለው የዛን ቀን ነው ቆርባችሁ ስጋዬንና ደሜን ጠጣታችሁ ብሎ ያለውም
ይሄ እንግዲህ በሃይማኖት ደረጃ ያለው ነው በየአካባቢው ደግሞ እህል ሲከካ ነው የሰነበተው ጉልባን ለመስራት በየአካባቢው እንዴት ይሰራል ብለሽ
አው እዚህ ባልደረቦቻችንን ስቱዲዮ ይዣቸው ገብቼ ነበር እስቲ አጠር ያለ ጨዋታን እናስማችሁ ጸሎተ ሐሙስ ነው ዛሬ ብርሃን ጸሎተ ሐሙስን ስታስቢ ምንድነው በጭንቅላትሽ የሚመጣ ወይም ትዝሚልሽ
ሁሉ ጊዜ ጸሎተ ሐሙስን ሳስብ ጉልባን ነው ትዝሚልኝ እዚህ አሜሪካንም ሆኜ ጉልባን ያልሰራውበት ጊዜ አልነበረም ኢትዮጵያ በአጠቃላይ እኔ ማቀው በስንዴና የተፈተገ ስንዴ እና ባቄላ ነው የሚቀቀለው በሰሜን አካባቢ ማለት ትግራይ ውስጥ ደግሞ ባቄላና ገብስ ይደረጋል ከበሰለ በኋላ ጦስኝ ተፈጭቶ ጨውና ጦስኝ ይነሰነስበታል ሲበላና በጣም ይጣፍጣል
እኔ በሚጥሚጣ ነው ማቀው
አው እኔ ያው አዲስ አበባ ነው ያደኩትና በነገራችን ላይ በሚጥሚጣም ይበላል ግን እኛ ያው ከቤት የለመድ ነው ማለት ነው እናቴ ሁሉ ጊዜ በጦስኝ ተሰራ ስለነበረ እኔ አዲስ አበባ ከሄድኩም በኋላም ያው በእንደዛ ነው ምንሰራው ሚጥሚጣን ጨምርበታለን ግን ጦስኝ አይቀርም
እሺ እዚህ አሜሪካ ነገር እንደምትቀቀ ይነግረሽኛል ባቄላውን ኬት ነው ምታገኙ ስንዴውን እንኳን አይቻለሁ ተደርድሮ እዚህ
ባቄላው ብዙ ጊዜ የሀበሻ ሱቆች አሉ ግን ደግሞ የሀበሻ ሱቆች ብቻ ሳይሆን ሌላ ሱቆችም አሉ ለምሳሌ የስፓኒሽ ስቶር ሱቅ ከሄድ የሌላ አይነት ነገር የለም
ስለዚህ አንድ ሙያ ተማርኩ ማለት ነው ጦስኝ ንስንሽ ይበላለሁ እንግዲህ አቀቃቀሉ
ነገ አቀምስሻለሁ እሺ ለነገሩ ሐሙስ መብላቱ ሐሙስ ይጀመራል እንጂ ጉልባን አርብም ይበላል ምክንያቱም አርብ ጾም ተውሎ ከስግደት መልስ ጉልባን ነው የሚበላው እኛ ጋር
ዊንታ እንግዲህ ግማሽ ህይወትሽን ኖርሽ በኢትዮጵያ ነው ግማሽ ህይወትሽን ደግሞ በኤርትራ ጉልባንና ጸሎተ ሐሙስ ምን እንደሚመስል በኤርትራ ንገሪን
ኤርትራ ውስጥ የሐሙስ ጸሎት ሐሙስ ጽግቦ በመባል በብዛት ይታወቃል በእንደዛ ስም ነው የሚጠራው ይመስለኛል ለአማርኛ ስሙ ንፍሮ ነው በትግርኛ ግን ጥጥቆ ነው የሚባለው ከተለያዩ አዝርቶች ይሰባሰባል ይሰራል እንደየቦታው ወይ ክፍላት ሀገሩ ይለያያል የሚመጡበት አዝርቶች በቆሎ ተከርክሮ ስንዴ ባቄላ ምናልባት በኤርትራ እንደ ባህል የተለመደው ሐሙስ ከሰዓት በየሰፈሩ እናቶች ወደ ደጅ ወጡና ከየግቢያቸው ወይ ከየቤታቸው ወጥተው ቡና አፍልተው ዳቦና ያንፍሮ ወይ ጥጥቆ የተባለውን እሱን ይዘው ውጭ ቡና ያፈራሉ ላለፈው ሰው ሁሉ ደግሞ እሱን ያድላሉ
የጸሎተ ሐሙስለት ማለት ነው
የጸሎተ ሐሙስለት
ምክንያቱም ደጅ ቡና የሚፈላው ግንቦት ነው
ለግንቦት ማርያምም ይደረጋል ያም ይደረጋል
የጸሎተ ሐሙስለትም እንደዚሁ ደጅ ወጥተው ነው የሚያደርጉት
ውይይታቸው ይቀጥላል። ዝግጅታችን እየተጠናቀቀ ነው።
ዛሬው የጋቢና ጉዟችን እንግዲህ ያው በዚሁ ሊጠናቀቅ ነው። እንኳን ለጸሎተ ሐሙስ በሰላም አበቃችሁ። አሁን ደግሞ ለፋሲካው በሰላም ያብቃችሁ ለመላው ክርስቲያን ማህበረሰብ በሙሉ ኢትዮጵያ።
መልካም በዓል። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን የምንሰናበተው ሄኖክ ሰማእግዜርና
እኔም መስታወት አድራጋውንን መልካም ምሽት።